ክፍል ሁለት ፕሮግራማችን አሁን ይጀምራል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ራሱን ለህዝብ ይፋ ያደረገበትን 44ኛ ዓመት ለመዘከር ከኒያ ልጆች ጋር በሚል ርዕስ በፋሲካ መለሰ የተደረሰውን መጽሐፍ መተረክ ጀምረናል። ይህ መጽሐፍ የሚያተኩረው በኢሃፓ የወጣት ክንፍ ኢሃወሊ ድርጅታዊ አሰራርና በኋላም በፋሽስታዊው ደርግ የደረሰበት አሰቃቂ እርምጃ ላይ ነው። ክፍል 16 ነው። ሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። ስለማይረዱ ማንነታቸው
ለብር የሚታገል አድርባይል ክስክስ ያን ትውልዳው ግዝም ብሎ ይቀመጥ በጭራሽ አይተም። ደና ከጅምሩ በፍራቱ ታጥቦ ካምጽርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት አይኖረውም ያፋል ለመውቀስ ትውልዱን ለማውገዝ ባላየው አደባባይ ባልዋለበት ሜዳ ትውልዱን ያኝካል ጨብጦ እንዳገዳ የነበረው ያለ ያልነበረን ታጣል የዛን ትውልድ ታሪክ ይፍቃል ይልቃል። በህዝብ ልጆች ደም እጅጉን ዘፍዝፎ ያፓን ወቅሳል የሰፋው ጫማ የወያኔ ይቀፉ አይ ዘመን አይ ጊዜ ሁሉን ኩላዋይ ወይ ስደት አጅሬ ስንቱ ሀገር አፍራሽ ነፍሰ በላ አውሬ በአሜሪካን ዶላር ጀግንነት ሸምቶ እንደልቡ ያወራል ሶፋውን አይተኝቱ እኮ አርበኝነት ገሶ በያዘው ደረሰኝ ያን ትውልድ ያወግዛል ነጻነት ላይ ያገኝ የነበሩት ያውሩ ያሉት ይመስክሩ ያመጡን ችቦ ለኩፉ አበር ያልነበረ አውራ ትውልዱን አያርክስ ይህ የሰፋው ጫማ የወያኔው ልጆች ያልነበረ አውራ ፍጹም አይናገር በደም የወረዛ የዲያብሎስም ገና ከጅምሩ በፍራቱ ታጥቦ ካመጡ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት አይኖረም ያፋል ለመውቀስ ትውልዱን ለማውገዝ ያልነበር አውራ በጭራሽ አይተንፍስ
ካልታገሉ በቀል
ከመጽሐፍ ዓለም የመጽሐፍ ታለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዝያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 16 ያን ሁሉ ዘግናኝ ቁስል ሳይ የበለጠ ገና እንደሚጠብቀኝም ተረዳው። በአካል ባልበረታም ሞራሌ ግን ከምገብተው በላይ ጠንክሮ ነበር። የውስጥ እግሬ ማበጥ ሲጀምር እንደ ሳት ነደድኩ። እጄ ታስሮ ብዙ ስለቆየው ገመዱ የእጄን አንጓ ሰንጥቆታል። መላ ሰውነቴን የመንቀጥቀጥ ስሜት ይሰማኛል። ቁርሴንም ሆነ ምሳዬን ሳልበላ ስለተያዝኩ ፍርሃት አነደደኝ። በተለይ የውሃ ጥማቱን አልቻልኩትም። አፌ እንደ ቁርበት ደርቋል። ትንሽ ቆይቼ እዛው ባዶ ወለል ላይ እንደ ሌሎቹ ልጆች ተኛው። ገና ክፍል ውስጥ እንደገባው ወለል ላይ መዘርጋቴን ትቼ የውስጥ እግሬን ወለሉ ወይም ግድግዳው ላይ መቀስቀስ ነበረብኝ። ያንን ደግሞ ሰለሞን ደጋግሞ ነግሮኝ ነበር። ሁለቱም እጄ የተጠመለመለ ስለነበር ልሞክረው አልቻልኩም። ህመም ቢኖርም ይቀንስልኝ ነበር። ያም ሆኖ ገና አረፈደም በሚል ስሜት የተቻለኝን ያህል ለመንቀሳቀስ የሞከርኩት በማግስቱ ነበር። በዚያው ዕለት ምሽት ላይ አንድ ወታደር ለሁላችንም የማይበቃ ምግብ ወለል ላይ እንደ ውሻ በትኖልን ሄደ። ሰለሞን እንደምንም ብሎ ጥቂት አጎረሰኝ። በጣም ቢርበኝም ከጥቂት ጉርሻ በላይ ልበላ አልቻልኩም። አንድ ጊዜ በበረኪና ላስቲክ ውሃ ጠጥቻለሁ። ያን ቀን ምሽት ላይ ሌሎች ክፉኛ የተቀጠቀጡ ልጆች መጡ። ውሃ እንዳሉ ለሊቱ ነጋ። እንቅልፍ ባይኔ ሳይዞር ወባ እንደያዘው ሰው ስንቀጠቀጥ አደርኩ። ሊነጋጋ ሲል ትንሽ እንቅልፍ እንደወሰደኝ ለሽንት ውጡ ተብሎ ወጣል። ከትላንቱ የበለጠ ህመሙ በረታብኝ። ወደ ሽንት ቤት ስንሄድ ነበር ብዙዎቹ ልጆች ጭራሽ ካየሁት በላይ የተጎዱ መሆናቸውን ያወቅሁት። ያ ብርታት ሆኖኝ እንደ ልጅ ደግፌ ሽንት ቤት ደርሰን ተመለስ። ምግብና ውሃ በአግባቡ አይሰጥም ማለት ነው? ምግብ እንኳን የታሰርክለት የምሳ ሰዓት አልፎ ሊሆን ስለሚችል ላይኖር ይችላል ስለው ከት ብሎ ሳቀና ደርግ ጽህፈት ቤት ምግብና ውሃ ክልክል መሆኑን ነገረኝ። ማመን አቃተኝ። ምግብና ውሃ ከተከለከለ ትንሣኤ ራሱ እንዴት በረሃብ እዚያ ሳይሞት ቀረ የሚል ሐሳብ ሁሉ መጣብኝ። ስለ ደርግ ጽህፈት ቤት አታውቅም ማለት ነው? ይሄን ሁሉ አመትም አልተማማም ማለት ነው። በመጀመሪያ የደርግ እስር ቤት ማለት በርሙዳ ማለት ነው። ማንም ሰው ልጄ ወይም ዘመዴ ታስሯል ብሎ መጠየቅ የማይችልበት ቤት ነበር። ውሃም ሆነ ምግብ አይሰጥም። እንዳትረሳ እኔም ማወራልህ ስለ 1970 ዓመተ ምህረት መስከረም ወር ነው። ዋና ምግብ ከሌለ እንዴት በህይወት ቆያችሁ አትለኝም? ምግብም ሆነ ውሃ መንግስት አይሰጥም። ሆኖም ወታደሮች በራሳቸው ተነሳሽነት ከምግብ ቤታቸው የተረፈውን ያመጡልናል። የሚያጥመጡበት ዕቃ ፍሪ ነገር ከሆነ ወደሉ ላይ አፍሰው ይሄዳሉ። ፌስታል አይነት ካመጡልን ግን ከነላስቲኩ ጥለው ይሄዳሉ። የብዙዎቻችን እጅ የተጎዳ ስለነበር ከመሬት ላይ አፍሰን ለመብላት እንዴት እንደምንቸገር የሚገባ ይመስለኛል። ያም ሆኖ ቢያንስ የአንድ ሰው እጅ ደህና ስለሚሆን እግሩ ቢቆስልም እየተንፏቀቀ በመዞር ያጎርሳል። ምግብ ውስጥ የማይገኝ ነገር የለም። እንደለመድከው ታጋንናለህ ስለምትለኝ ልለፈው። ውሃ ደግሞ በቆሻሻ ባሊ ያመጡና ከቁራጭ የበረኪና ላስቲክ ጋር ይሰጡናል። ባሊውን በትንሽ ደቂቃ ውስጥ ተመልሰው መጥተው ይወስዱታል። አንዳንዴ ሁላችንም ጠጥተን ሳንጨርስ መልሱ ይሉናል። ካዘኑልን የሽንት በርሜል ውስጥ ገልብጠው ይወስዱታል። ያልጠጣ ሰው ካለ ከሽንት በርሜል ውስጥ በእጁ እየጨለፈ ይጠጣል። ጠዋትና ማታ ለሽንት ቤት ቢያስወጡንም በአብዛኛው የምንጠቀመው ጥግ ላይ በተቀመጠ ጉርድ በርሜል ውስጥ ነበር። ሽታው በሽተኛ ያደርጋል። ሆኖም የብዙዎች ልጆች ቁስል ከዚያ የበለጠ ስለሚሸት የሽንቱ ሽታ የተሻለ ነበር። ያ ግቢ ቋሚ ሕጎች ነበሩት። ማንኛውም እስረኛ ጸጉሩን እንዲላጭ፣ ምንም አይነት ጽሑፍ እንዳይገባ፣ ማንም ዘመድ እስረኛ እንዳይጎበኝ፣ በወር አንድ ጊዜ ገላ መታጠብ፣ ምርመራውን ያልጨረሰ ሰው ሲታመም እንዳይታከም፣ በቀን 30 ደቂቃ ፀሐይ መሞቅ። እነዚህ ነበሩ የእስር ቤቱ ሕጎች። ከደርግ ተፈጥሮ አንጻር ሕጎቹ ፍትሃዊ ናቸው ብዬ አምን ነበር። ሆኖም እኔ በነበርኩበት ወቅት አንዱም ሕግ አልተፈጸመም። ጭራሽ ክልክል ነው ያልተባለ ነገር ተከልክሏል። ለምሳሌ ምግብና ውሃ ክልክል ነበር። ሕጉን ያወጣው ሻምበል ብርሃኑ ከበደ ነበር አሉ። እዚያው እያለው የደርግ ጽሕፈት ቤት የምርመራ ኃላፊ ነበር። የሚገርመው ከአንድ ዓመት በኋላ ሻምበሉ ራሱ እዛው እስር ቤት ታስሮ ነበር። አብሮት ታስሮ የነበረ አንድ ልጅ ነው የነገረኝ። ሻምበሉ ውሃ በጣም ጠምቶት ምን አለ ውሃ እንኳን እንደ ልብ ቢሰጡን ሲል ነበር አሉ። ጉድጓድ ስትቆፍር በጥልቀት አትቆፍር፣ ምናልባት አንተው ልትገባበት ትችላለህና እንዲል የሀበሻ ይሁን የፈረንጅ አባባል። ሻምበሉ ከደርግ የምርመራ ክፍል በተጨማሪ ራሱ ያቋቋመው ሌላ የሚስጥር እስር ቤት ነበር አሉ። ምናልባት አሁን የደህንነቶች ግቢ የሚባለው ኮተቤት አደርስ የሚገኘው የቀድሞው የራስ አስራተ ካሳ መኖሪያ ቤት ሳይሆን አይቀርም። በ1971 ዓ.ም ተመረጥ እዚያ ወስደው በሽቧን ቀው ነው የገደሉት አሉ። እንደተወራው ሻምበሉ አባል የነበረበት የደርግ አጋር ድርጅት ወዝሊግ የሚባለው ነበር። እናም የድርጅቱ ተራ ስለደረሰ ዋና ዋናዎቹን መሪዎች በፕላስቲክ ገመድ እያነቁ ገደሏቸው ይባላል። ከሟቾቹ አንዱ ይኸው የደርግ የምርመራ ሹም ነበር። ምንድን ነው የምትነግረኝ? ደርግ እኮ እብዱሻ ማለት ነው። እብዱሻ መጀመሪያ የአካባቢውን ሰው ነው የሚነክሰው። ከዚያ ቀጥሎ ጎረቤቶቹን ይተናኮላል። በመጨረሻ የራሱን ገላ ይቦጭቃል። ደርግም በመጀመሪያ ንጉሱንና ባለስልጣኖቹን ያለ ፍርድ ገደለ። ከዚያ በኋላ አገር ምድሩን ቦጫጨቀ። በመጨረሻ ቀን ከሌሊት ሲዋጉና ሲያዋጉ የነበሩትን ምርጥ ጀነራሎቹን በላ። ራስን መቦጫጨቅ ማለት ይሄው ነው። ከፈለክም እብዱሻ ልትለው ትችላለህ። የደርግ አጋር ድርጅት አባላት ህይወታቸውን ያጡት ይህን የደርግ ተፈጥሮ ባለማወቃቸው ነበር። በታስር በማግስቱ ጧት 3 ሰዓት አካባቢ ሁለት ልጆች ተጠራን። ከኔ የበለጠ እግሩ የተጎዳ ስለነበር እሱን ያቅሜን ያህል ደግፍቴው ባንድ ወታደር ታጅበን ወደ ምርመራ ክፍል ሄድ። እኔን መሰለ ሲወስደን ያኛውን ልጅ ደግሞ ካሳውን ተረከበው። ዶማው መሰለ ቢሮ ውስጥ ጉብ ብሏል። ቀደም ብሎ ስሜን አድራሻዬን ወዘተ የመዘገበበትን ወረቀት እያነበበ ነበር የደረስኩት። አጠገቡ የተያዘብኝ የፓርቲያችን የዴሞክራሲያ ጋዜጦችና ምንነቷን ያላወቅኳት ወረቀት ተቀምጠዋል። የታሰርኩለት የቢሮው ጠረጴዛ ስር የወረወርኩት የፓርቲው ፋይሎች ተገኝቶ ሊሆን ይችላል ብዬ በመስጋት ፋይን ያማተርኩ። ፊት ለፊት የሚታይ ነገር አልነበረም። ክፍሉና ጠረጴዛው እንደ ትላንቱ አልነበረም። ወረቀቶች በስርዓት ተስተካክለው ተቀምጠዋል። በወለሉ ላይ ተዝረክርከው የነበሩ ሌሎች ፋይሎችና ወረቀቶችም እንደዚሁ ተሰብስበዋል። ምናልባት የጽዳት ሰራተኞች በጧት ገብተው ቢሮውን አጽድተውታል ብዬ ገመት። ይህ ከሆነ ደግሞ አምልጫለሁ ማለት ነው። ያም ሆኖ መሰለ ወረቀቶቹን ቢያገኛቸውም እጅ ከፍንጭ ስላልያዘኝ አላምንለትም ነበር። እሺ አሰብክበት አለኝ መሰለ ትንሽ ቆይቶ። ምኑን? አሁንም አታምንም? አለና ሁለቱን የኛን ጋዜጦች ባንድ እጁ ያችን በእጅ የተጻፈች ወረቀት ደግሞ በሌላኛው እጁ ከፍ አድርጎ አንተን ለመግደል እነዚህ ማስረጃዎች ይበቃሉ አለኝ። በማስረጃ የሚገል ይመስል መልስ አልሰጠሁትም። የአባነትህን የሚያውቅ ሰው ከማምጣቴ በፊት ብትነግረኝ ይሻላል። ከዚያ በኋላ ብታምን እንኳ አልለቅህም፣ እገልሃለሁ አለኝ። ቡትቶ ገራፊ ሞትን ከልቤ እንደምፈልገው ማን በነገረው። ከጋዜጣዎቹ በተጨማሪ የያዘ ቁራጭ ወረቀት ከመታወቂያ ወረቀቴ ጋር ከኪሴ ያገኘኋት አይደለችም። ከአንዱ ጋዜጣ መሃል ተሰክታ የተገኘች መሰለችኝ። ምንነቷን አላወቅኩም። እንዴት ከጋዜጣው ጋር እንደተቀላቀለችም በጭራሽ አላውቅም። እንደ ማስረጃ የያዛት ቁም ነገር ይኖራት ይሆናል የሚል ስጋት ገባኝ። ስለዚህ የምነግረው ነገር በግምትም ቢሆን እሷን ከግንዛቤ ውስጥ በመክተት ሊሆን እንደሚገባ አሰብኩ። የኢህአፓንና የሌሎች ድርጅቶችን ጋዜጣ ከማንበብ ውጭ ምንም የማውቀው ነገር የለም ካልኩት በኋላ ይልቅ እናቴ በጭንቀት እንዳትሞት እዚህ መሆኔን ስልክ ደውለህ ንገርልኝ አልኩት። ትምህርት ቤት የምሰራውን ድራማ ቢጤ ለመሞከርና አቅጣጫውንም ለማሳት ነበር። ከት ብሎ ሳቀ። አንድ ሶስት ደቂቃ ሳይስቅ አልቀረም። ለእናትህ ልንገርልህ? እሺ ማሞሽዬ እነግርልሃለሁ አለኝ። ሳቁን ሲጨርስ ደግሞ እናትህ አፈር ትብላ፣ አይደለም እዚህ መታሰርህንም ሞትህንም እንኳ እናትህ አሰማም ሲለኝ ድራማውን በመቀጠል እንደ ሕፃን ልጅ ለማልቀስ ፈልጌ ነበር። እምባዬ አልመጣለኝ። በእናትህ በገብርኤል ደውልልኝ በማለት ልመና ቢጤ ሌላ ሙከራ አደረጉ። ሙሉ በሙሉ ባይሳካልኝም የጥርጣሬ መንፈሱን ትንሽ ለዘብ ሳላደርገው አልቀረውም። ስንተኛ ክፍል ነህ ሲለኝ 10ኛ አልኩት። ትማራለህ ሲለኝ ደግሞ ዋሽቼ አዎ አልኩ። ምን አገባው? እድሜ ሲጠይቀኝም ለአቅመ አዳም አልደረስኩም ለማለት 17 አልኩት። ለነገሩ እሱ 7 አመት ቢሆነኝ እንኳን አይለቀኝም ድካም ሲላይ ነው ከመጨረሻ ምን ተወርሶባቸዋል አይነት ጥያቄ ሲጠይቀኝ አባቴ ሹፌር ነው አልኩት ያልጠየቀኝን መመለሴን ልብ አላለውም ትንሽ ትኩር ብሎ አየኝና አሁን አታድከመኝ የሃፋን የቦሌንና ያካባቢውን መዋቅር አባላቱን ከነስማቸውና አድራሻቸው ቁጭ አርጋት አለና ባዶ ወረቀትና ስክሪፕቶ ሰጥቶኝ ክፍሉን ለቆ ወጣ የዝተት የሰው ዝተት ይቀልዳል ሁለት አመት ቆይቼም ስማቸውን የማላውቀውን የኛን ልጆች ስም ይጠይቀኛል ቡትቶ የሰው ቡትቶ ደሞ እናትክን ይላል ባለጌ ይሄኔ ያ የደርጎቹ ቁንጮ ጌታው እናትክን ሲል ሰምቶት ይሆናል እግዚአብሔር በቃ ስንሳይ በእግዚአብሔር የምስቅበት አንጀት የለኝም ቁም ነገሩ ላይ አተኩር እውነቴን እኮ ነው የኛን ልጆች ስም ከናድራሻቸው ጻፍ ይለኛል እንዴ ለማንኛውም አንድ ነገር ብልጭ አለልኝ የድርጅታችንን አሰራር የሚያውቅ የተያዘ አባል ወይም አንጃ የተቆመብኝ ከሆነ በምንም አይነት የአባላት ስምና አድራሻ ያውቃል ብሎ ሊነግረው እንደማይችል ገባኝ ምክንያቱም አሰራራችንን ያንን ለማወቅ አያስችልም መሰለ የኛን አሰራር ወይ አያውቅም ወይ ፍርሃት ሊለቅብኝ ፈልጓል ስለዚህ በዚያ ተጽናናው በመሃል ተመልሶ መጣ የሰጠኝ ወረቀት ባዶ ነው ስክሪፕቶንም ከተቀመጠበት አላነሳውም ወንበሩ ላይ ሳይቀመጥ በጥፊና በቦክስ አጣደፈኝ ቀድሞውንም አካሌ ደቋል ራብም አድክሞኛል እግሬን እንደው ጋት ይተዘተዘኛል ሆን ብዬ መሬት ላይ ወድቄ ለጻልኩ አንድ ሁለቴ ረግጦኝ እንድነሳ አዘዘኝ ከዚያም እያዳፋ መግረፊያው ክፍል ወሰደኝ እንደተለመደው በወፌላላ ስልት አስሮኝና እንደ ዶሮ አንጠልጥሎ ጥሎኝ ወጣ 5 ደቂቃ አካባቢ ቆይቶ የኮቴ ድምፅ ሰማሁ ገራፊው ነበር የአባና አህያ ዱላ ይወዳል አሁንም አልበቃሽም ማለት ነው አረ እኔ ምንም አላውቅም በእናትህ በአባትህ ጋሼ ታወጣለህ ምኑን ነው እያልከኝ ነው አለና ያን የጠነባ ጨርቅ ሲወስድ ቀርቅሮ ግርፊያውን ጀመረ የማል የውስጥ እግሬ ላይ እያነጣጠረ ይቀጠቅጠኝ ገባ ሞት እንዴት ይናፍቃል የሰው ልጅ ምን ያህል ጠንካራ ነው መጠን የሌለው ስቃይ ለምን ህይወትን ማጥፋት እንደማይችል እስካሁን ይገርመኛል እጁን ሲደክመው ጨርቁን ካፌ ያወጣና እህስ ይለኛል ከማንበብ ውጭ እኔ ሀባ አይደለሁም ስለው መልሶ ጨርቁን ይጎስርብኛል እንደገና እህስ ሲለኝ ኧረ እኔ ሀባም ይባል አላውቅም ከሰላሳ ደቂቃ በላይ ሳይቀጠቅጠኝ አይቀርም ድንገት በሩ ተከፈተ መሰለ ነበር ሌላ አናርኪስት መጥቷል እሱን ከሰዓት ታሳይልኛለህ በነገራችን ላይ አወጣ ብሎ ግራፊን ጠየቀው አንብብ ያለው ብቻ ነው የሚለው ሲለው መልስ ሳይሰጠው ጥሎን ወጣ ከተንጠለጠልኩበት አውርዶ ፈታኝና ቀደም አለኝ እንዴት አድርጌ ልንቀሳቀስ አንዴ በርግጫ ሲለኝ እንደምንም ተንደፋድፌ ተነሳው ከዚያ የሲኦል ቤተ ሙከራ ለማምለጥ እያነከስ ባሳር ወደ በሩ ስጠጋ መሬት ላይ የነበረ አንድ ጉማጅ አጠና አላሳልፍ አለኝ ቀስ ብዬ በእግሬ ገፋ አድርጌ ለማለፍ ስሞክር እርገጠው አለኝ ግራ ገብቶኝ ቀና ብያየሁትና እንደምንም ብዬ እግሬን አንስቼ እንጨቱ ላይ አሳረፍኩት ምስማሩ ላይ ብሎ አንባረከብኝ። ልብ ያላልኩት አጣናው ጫፍ ላይ የተመታ አንድ ምስማር ጫፉ ሸልቆ ወጥቷል። እርገጠው የሚለኝ ያንን ነበር። የሚቀልድ መስሎኝ ተራምጄ ለመሄድ ሞከርኩ። እርገጠው እኮ ነው የምልህ ብሎ እንደገና ጮኸብኝ። የራሱን የገራፊውን እጅ ያዝ አድርጌ እግሬን ምስማሩ ላይ ቀስ ብዬ አስቀመጥኩት። በፍጹም ባልጠረጠርኩበት ሁኔታ ከላይ እግሬን ረገጠኝ። ምስማሩ ጨቅ ብሎ መሃል እግሬ ውስጥ ሲገባ ተሰማኝ። ከእግር ጥፍሬ እስከ ጸጉሬ ልገልጸው የማልችለው ህመም ሲሰማኝ እየጮህ መሬት ላይ ወደቅሁ። ጎንበስ ብሎ እግሬን በእግሩ ተጭኖ በእጁ አጠናውን በመመንጨቅ ምስማሩን አላቀቀልኝ። ፈገግ ብሎ ቆሞ ያየኛል። ተነስና ውጣ ሲለኝ ከየት የመጣ ቅም እንደሆነ ሳላቀው ብድግ ብዬ ያን የጭራቆች ክፍል ለቅቄ ወጣሁ። ፊታቸው ያባበጠ ሁለት ልጆች በካቴና ታስረው ኮሪደር ላይ ቆመዋል። እዛው ኮሪደሩ ጋር እስረኛ ለማመላለስ ቆሞ የነበረ ወታደር ወደ እስር ቤት ይዞኝ እንዲሄድ ተደረገ። አይደረስ የለም በመከራ እያነከስኩ ያንን ኮረኮንች መንገድ ጨርሼ ከእስር ጓዶቼ ጋር ተቀላቀልኩ። እግሬ ውስጥ የተመሰገው ምስማር ቢነቀልም ደም አልወጣኝም። እነ ሰለሞን ደም እንዲወጣ እግሬን በጎንና በጎን እየተጫኑ ደጋግመው ሞከሩ። ህመሙን መቋቋም ስላቃተኝ እንዲተውኝ ለምኜ አስተውኳቸው። መሰለ እንደፎከረው ከሰዓት በኋላ አላስጠራኝም። አዝኖልኝ ወይም ረስቶኝ ሳይሆን በርካታ ልጆች እየታሰሩ በመምጣታቸው ነበር። ሙሉውን ቀን ዘመቻ ላይ የሆኑ ይመስል የግርፊያ ወከባ ላይ ናቸው። በደርግ ጽፈት ቤት ያን ሳምንት ቆይታዬ ብዙ አይቻለሁ። የታሳሪዎች ጽናትና ወደር የሌለው የዓላማ ፍቅር ለማመን ያስቸግራል። እኔ ከመታሰሬ ከወራት በፊት አንድ የሀባ ልጅ ሽንት ቤት ጉድጓድ ውስጥ ራሱን ከፍቶ ሞቷል። ሌላው ጀግና ደግሞ ከምርመራ ክፍል ሲመለስ ቁራጭ መስታወት ሲያገኝ ያደናቀፈው መስሎ ይወድቅና በእጁ ጨብጦ እስር ቤት ይገባል። ምሽት ላይ የእጁን የደም ስር ገዝግዞ ይቆርጥና ጋደም ይላል። ከዚያ ደሙ ፈሶ አልቆ ለሰላለሙ አሸለበ። ምሽት ላይ ሊገደሉ ሲወሰዱ መፈክር እያሰሙና እየተሳደቡ የሚሄዱ ልጆች ማየት ብርቅ አልነበረም። በእነዚያ ጨካኞች እጅ ውስጥ ሆነው ለሞት ሲወስዷቸው ድሌ ሀፓ እያሉ ሲሄዱ በዓይኔ በብረቱ አይቻለሁ። አንድ በእድሜው ገፋ ያለ የእኛ ሰው ነበር። በጣም ተገርፏል። የሚልፈሰፈስ ልጅ ሲያይ ከማበረታታት ይልቅ ይቆጣል። ተነስ፣ ተንቀሳቀስ፣ ብርታት የሚመነጨው ከውስጥ ነው፣ ሐሞትህን አታፍስስ እያለ ይቆጣል። የሚገርም ሰው ነው። ከበላዮቻችን አንዱ ሊሆን እንደሚችል ገምተናል። ሊገሉት የወሰዱት ምሽት ፊቱን ወደ እኛ ዞረና አየን። ግራ እጁን ወደ ላይ አንስቶ አይዟችሁ ልጆች አለንና ሌላ ተጨማሪ ነገር ለመናገር ፈልጎ ሳይናገረው ቀረ። ምን አስበው ይሆን? ይህን ሁሉ አይቼና ሰምቼ ስለነበር ለያባነቴ ከቀድሞው በበለጠ ኮርቻለሁ። ይህ የኩራት መንፈሴ እስካሁንም አልጠፋም፣ ወደፊትም አይጠፋም። ከጥቂት ቀን በኋላ እያነከስኩም ቢሆን ከኔ በላይ የተጎዱትን መርዳት ጀመርኩ። በተለይ አዲስ ተደብድበው የሚመጡትን ማበረታታት የኔና የሰለሞን ዋነኛ ተግባር ነበር። የወታደሮች ትርፍራፊ እንደ ውሻ ወለል ላይ እየተበተነልን ለቅመን እንበላለን። እጃቸው ለተጎዳ ልጆች እናጎርሳለን። ተገርፈው የመጡት ወለሉ ላይ ዱብ ዱብ እንዲሉ እናበረታታለን። በዚያ መብራት በሌለው ጨለማ ቤት ውስጥ ታጉረን ሰነበት። አንድ ቀን ምሽት ላይ አምስት የሚሆኑ ልጆች መጡ። ይህ ሁኔታ ብዙም የተለመደ አይደለም። ብዙ ጊዜ ምሽት ላይ ለመግደል ይወስዳሉ እንጂ እስረኛ አያመጡም ነበር። አምስቱም ልጆች ክፉኛ ተቀጥቅጠዋል። ገና ክፍል ውስጥ እንዳስገቧቸው በሩ አካባቢ እንዲቀመጡና አንድም ነገር ትንፍሽ እንዳይሉ ጭራቁ ካሳውን አስተነጋጋቸው። ወደኛ ዞሮም ትንፍሽ እንዳንል አስፈራርቶን ሄደ። ልጆቹ ከበሩ ጀምረው በተርታ ግርግዳ ተደግፈው ነበር የተቀመጡት። የመጨረሻው ልጅ የተቀመጠው ከኔም ብዙም ሳይርቅ ነበር። ከየት እንደመጡ ለመጠየቅ በጣም ብጓጓም መድፈር አልቻልኩም። እርስ በርሳቸው ቀስ እያሉ ቢያወሩም እኛን ለማናገር እነሱም አልፈለጉም። በግምት 3 ሰዓት አካባቢ ሲሆን አብዛኞቻችን ባለንበት እንቅልፍ ወሰደን። በጣም ከተጎዱ ልጆች በስተቀር በተለምዶ ሁሉም እስረኛ በጊዜ እንቅልፍ ይወስዳል። የዚያኑ ምሽት 5 ሰዓት አካባቢ ሳይሆን አይቀርም በሩ ሲከፈት ሁላችንም ነቃን። ከበሩ ውጭ የነበረውም የመብራት ብርሃን ቢገባም በቂ አልነበረም። ነፍሰ ገዳዮቹ ካሳሁን መሰለና እኔን የገረፈኝ ሌሎች ወታደሮችንና ሲቪል የለበሱ ሰዎችን አስከትለው ባትሪ ይዘው ገቡ። ሁላችንም ከተኛንበት ነቅተን ኩርምት ብለን ቁጫል። መጀመሪያ መሰለ ወደ 5 ልጆች ላይ ባትሪ ካበራ በኋላ የጠፋበት ሰው ያለ ይመስል ወደ ሌሎቻችንም ላይ እያበራ ተመለከተን። ከዚያም በሩ አጠገብ ተቀምጦ የነበረውን ልጅ ስሙን ጠየቀው። ሲነግረው ከበር ውጭ ለቆሙት ገዳዮች ተቀበሉ ብሎ ልጁን አስወጣው። ከዚያ በኋላ ቀሪዎቹ ልጆች ተራ በተራ አይናቸው ላይ ባትሪውን እያበራ በተመሳሳይ ሁኔታ ስማቸውን እየጠየቀ ወረቀት ላይ ምልክት እያደረገ አስወጣቸው። በመጨረሻ ወደ ውጭ ለመውጣት አሰበና መለስ ብሎ የባትሪውን ብርሃን እኔ ፊት ላይ ለቀቀው። አይኔን በእጄ ከልዬ አየሁት። የመጨረሻው ልጅ የተቀመጠበት አጠገብ ስለነበርኩ አይቶኝ ነው። ውጣ አለኝ በጣም ጮሆ። እኔ ግን አልተንቀሳቀስኩም። ምናልባት ድንጋጤ ይመስለኛል። በዚያ ሌሊት ውጣ ማለት ምን ሊሆን እንደሚችል የሚጠፋው የለም። የባትሪውን ብርሃን በእጄ መከለሌን ትቼ የመሰለን አይን ለማየት ሞከርኩ። ትኩር ብሎ ሲያየኝ እንደ መሳቅ አርጎኝ ፈገግ አልኩ። ትስቃለህ እንዴ ሲለኝ መልስ አልሰጠሁትም። አንተን እኮ ነው ምልህ፣ ውጣ እኮ ነው ምልህ። ምንም አልተንቀሳቀስኩም። ከነምጸት ፈገግታዬ አተኩሬ ማየቴን ቀጠልኩ። በል እንደ ሳክ ኖር ብሎ የቆሰለውን እግሬን ረግጦኝ ክፍሉን ለቆ ወጣ። ምንድን ነው የምታወራኝ? እውነት ሊገልህ ፈልጎ ነበር? ሊገልኝ ፈልጎ ይሁን ወይም ሊያፈራራኝ አላውቅም። ውጣ ሲለኝም ዝም ብዬ ለምን እንደ ተቀመጥ እስከ ዛሬም አላውቅ። ለምን የግርምት ፈገግታ እንዳሳየሁትም አላውቅም። ምናልባት በድንጋጤ ደርቄም ሊሆን ይችላል። ልጆቹን ይዘው ከወጡ በኋላ የመቃብር አካባቢ ያህል ክፍሉ በዝምታ ተዋጠ። እነዚያ ከከብት ጉረኖ ለእርድ እንደሚወሰዱ በጎች እየተጎተቱ የተወሰዱ ልጆች እስከ መቼም ቢሆን ከአእምሮዬ አይጠፉም። አሁንም ይታዩኛል። በአንድ ጊዜ ከአንድ ቦታ እንደያዟቸው ገምተናል። ይዘዋቸው ከወጡ በኋላ ምንም አይነት የመኪና ድምፅም ሆነ የጥይት ጩኸት አልሰማንም። እዚያው በሽቦ አንቀው ሳይገሏቸው አይቀርም። ብዙ ቆይተን ነፍሳችን ተመለሰ። ቀስ በቀስም በእኔ ጉዳይ ላይ እስረኞች ሐሳብ መስጠት ጀመሩ። ግማሹ ሰክሮ ስለነበር ሊገልህ ፈልጎ ነበር ሲለኝ፣ ሌላው ደግሞ መግደል ከፈለገው ማን ይከለክለው ነበር? ሲያስፈራራህ ነው አሉኝ። ያፓ ይመስላል እያሉ መንገድ ላይ መግደል የተጠናወታቸው እኔን የተጠቆመብኝን ለመግደል ለምን ያመነታሉ? ውጣ ያለኝ ለማስፈራራት ቢሆንም እንኳ ሐሳቡ እንዴት መጣለት? ለነገሩ ሁሉም ጠጥተው እንደነበር አውቀናል። ጨካኝ ሰብዕና ሲደመር አልኮል ሲደመር ጠመንጃ ውጤቱ ምን ሊሆን እንደሚችል መገመት አይከብድም። ከዚያ መጨረሻ እንዴት ሆነ? መጨረሻይማ አልሞትኩም። አንድ ቀን ከቀኑ 5 ሰዓት አካባቢ መሰኛል ወደ መሰለ ቢሮ ተጠራው። የግሬና የሰውነቴ ህመም በጣም ቀደል ቢለኝም እያነጋስኩ ነበር። የቀኙ የውስጥ እግሬ ውሃ እንዳዘለ ነው። የምስማሩ ስሜት አልለቀቀኝም። የእግር ጥፍሮቼ ደማዝለው እንደተቆጡ ነው። ያም ሆኖ ለሶስተኛ ግርፋት ራሴን አዘጋጅቼ ነበር። በእነዚያ ጥቂት ቀናት ይህ ነው የማይባል ጽናት ከኛ ልጆች ተምሬያለሁ። ለምርመራ ስጠራ ፍርሃት ቢይዘኝም ለራሴ የገባሁትን ቃል ግን አልሻርኩትም። ይበጣጠሰኛል እንጂ ጓደኞቼን ለጭራቆች አሳልፌ አልሰጥም። የምርመራ ቢሮዎቹ ኮሪደር ውስጥ እየገባን እያለ አንድ ሙሉ የወታደር ልብስ የለበሰና ጎኑ ላይ ሽጉጥ የታጠቀ ሰው ወደ ኮሪደሩ መውጫ መጣ። እየተጠገኝ ሲመጣ አይኔን ማመን አልቻልኩም። የአካባቢው ሰው ሻምበል ባሻ ነበር። ትዝ ይልሃል አይደል? ቀደም ብዬ የነገርኩህ የሰፈሬ ባሻ ነው። ሰፈር ውስጥ የኢህአፓ ጋዜጦች ሲወድቅብኝ አይቶ ዝም ብሎ ያሳለፈኝ ነው። በተደጋጋሚም መንገድ ላይ አይቶኝ አንተ ኢህአፓ አውቄብሃለሁ በሚል አስተያየት አልፎኝ ሄዷል። ዛሬም እንደገና በኢህአፓነት ተይዤ አገኘኝ። ምን አይነት ግጥምጥሞች ነው? የሚገርም ግጥምጥሞች ነበር። ባሻ ሽጉጡን ጎኑ ላይ ሸጥ አድርጎ ግርማ ሞገስ በተላበሰ እርምጃ ነበር የሚራመደው። አተኩሮ አየኝ፣ እኔም አየሁት። ተዋወቅ። ምን ሊል ነው ብዬ በማስብበት ቅጽበት ፊቱን አዝሮ ማዶ ማዶውን እያየ አልፎኝ ሄደ። አጅቦኝ ይሄድ የነበረው ወታደር የሁለታችንንም ሁኔታ አላጤነውም። በተለይ የባሻ ድንግጥ ማለትና የፊቱ መቀያየር ላላፊ አግዳሚው ሳይቀር ግልጽ ነበር። ሆኖም ልብ ብሎ ያየው የለም። ባሻ ለሁለተኛ ጊዜ ምህረት ያደርግልኝ ይሆን? በጎን ሂዶ ለመርማሪ የሀፓነቴን ይነግረው ይሆን? ምክንያቱም ባላውቅም ደመ ነፍሴን ሳዳምጠው የሚያጋልጠኝ አልመስልህ አለኝ። አልፎኝ ሲሄድ አስተያየቱ አላውቅህም አታውቀኝም የሚል መሰለኝ። መሰለ ቢሮ እስክደርስ የማስበው ስለ ባሻ ነበር። አጅቦኝ ይሄድ የነበረው ወታደር ምርመራ ክፍል ውስጥ አስገብቶ ሲያስቀምጠኝ ነበር ከሐሳቤ የነቃሁት። በነገራችን ላይ ሻምበል ባሻ ደርግ ውስጥ ሰርጎ የገባ ኢህአፓ አልነበረም። በመጀመሪያው ቀን ያልያዘኝ ከፈለገም ያልገደለኝ አብሮ ከኖረው የቀበሌ ህዝብ ጋር ደም መቃባት ስላልፈለገ ብቻ ይመስለኛል። ይህን ማሰብ ደግሞ ጥቂት ማመዛዘን ብቻ ይበቃል። ተጠንቀቁት ተብሎ ከላይ ቢላክልንም እኔ እስከ ተያዝኩ ድረስ ኢህአፓ ማስጠንቀቂያ እንኳ ልኮለት አያውቅም። በአካባቢያችን ምንም የሚታወቅ አደጋ ስላልደረሰ ማለት ነው። ታስሬ ከተፈታው በኋላ እገሌን አሳስሯል፣ እገሌን ገሏል ሲባልም አልሰማውም። እዚህም ይመስለኛል ወያኔ ከገባ በኋላ ለብዙ ወራት የመንደራችን ሰው ሳይጠቆምበት የቀረው። ቆይቶ ግን ከሌላ አካባቢ በመጣ ጥቆማ ይመስለኛል ለእስር ተዳረገ። ከቀይ ሽብር ተከሳሾች መሃል አንዱ ሆነ። ሞት የተፈረደባቸውን የኢህአፓ አባላትና ሌሎች ሰዎችን በመረሸን እንደተከሰሰ ሰማሁ። የበርካታ መታስሮ በመጨረሻ ተፈታ። ብዙም ሳይቆይ በህመም ምክንያት አረፈ። እሺ፣ በእግዚአብሔር ወደ ርዕሳችን እንመለስ። መሰለ ምን አለህ? ገና እንደተቀመጥኩ እውነቱን እንድነግረው ለአንዴና ለመጨረሻ ጊዜ አስጠንቅቆ ጥያቄና መልስ ጀመረ። ለሶስተኛ ጊዜ ቢገርፈኝ የተቆጣው እግሬ መቆራረጥ እንደሚጀምር ገምቻለሁ። ሆኖም ላንዴና ለመጨረሻ ጊዜ እውነቱን እንደማልነግረው ለራሴ ቃል ገብቼ ነበር። በዚህ መሰረት ጥያቄ መጠየቅ ጀመረ። እኔም ባጭሩ መልሳለሁ። ዘመቻ የማቀው ልጅ እንደነበር አዲስ አበባ በአጋጣሚ መንገድ ላይ ተገናኝተን የኢህአፓ ጋዜጣ ይሰጠኝ እንደነበር ጥቂት ቆይቶ ሌላው ጓደኛው ጋር እንዳስተዋወቀኝና ከዚያ ወዲያ አግኝቼው እንደማላውቅ ጓደኛውም እንዲሁ ጋዜጣ ይሰጠኝ እንደነበር ከሁለት ልጆች ጋር እንዳስተዋወቀኝ አድራሻቸውንም እንደማላውቅ ማርክሲዝም እናጥና እንዳሉኝ በሳምንት አንዴ እንደምንገናኝና የኢህአፓን ጋዜጦች እንደሚሰጡኝ አንብቤ ሽንት ቤት እንደምከተው የዛን ዕለትም በአጋጣሚ አግኘቼው አንብብ ብሎ እንደሰጠኝ ነገርኩት። ሌሎች ስባትንኬ ነገሮችም ጠይቆኝ መልስ ሰጥቼዋለሁ። ሁሉንም የነገርኩት ቀድሜ አስቤ ሳይሆን እዛው እየፈጠርኩ ነበር። የነገርኩትን ሁሉ ቃል በቃል በሚመስል መልኩ ጽፎ ከጨረሰ በኋላ በማግስቱ ይመስለኛል አስፈረመኝ። መፈረም ማለት ከሞት ባያድንም ለጊዜውም ቢሆን ከግርፊያ መገላገል ነው። ለምርመራ አይጠሩህም። ባጭሩ ተገላግለሃል። ግን ጠቁሞ ያሳሰረህን ሰው አላወቀውም? እስካሁን ድረስ ማን እንዳሳሰረኝ አላውቅም። ጥርጣሬ ቢኖረኝም ማረጋገጫ የለኝም። ይልቅ ሚሊዮን ስለሚባል ልጅ ልንገርህ። ደርግ እስር ቤት በገባው በማግስቱ ይመስለኛል ሰለሞንን ማን እንዳስያዘው ጠየቅኩት። እንደማያውቅ ነገረኝ። በጨዋታ ጨዋታ በቅርቡ ልጆችን እያስያዘ ነው ስለሚባለው ስለ ሚሊዮን አነሳን። በአጋጣሚ ሚሊዮንን ሁለታችንም እናውቀዋለን። ለሰለሞን የሰፈሩ ልጅ ነው። እኔ ደግሞ የማውቀው ከዘመቻ በፊት እኛ ሰፈር በነበረው መሰረተ ክርስቶስ የፕሮቴስታንቶች ጸሎት ቤት ሲመጣ ነው። ሚሊዮን የእውነት አማኝ ይሁን አይሁን መለየት ያስቸግራል። ወንድሙ በአዲስ አበባ የታወቀ ዘማሪና ሰባኪ ነበር። በሱ ተጽዕኖ ይሁን በራሱ ተነሳሽነት ወደ ጸሎት ቤት አልፎ አልፎ ይመጣ ነበር። ያኔ ጸሎት ቤቱ ፊት ለፊት በነበረችው የከድር ሱቅ ደጃፍ ከሰፈር ጓደኞቼ ጋር ሆነን ድድ እናሰጣ ነበር። በዚህ ጊዜ አብዮቱ የተፋፋመበት ወቅት ስለነበር የሚበተኑ ወረቀቶችን መቀባበላችን ትዝ ይለኛል። ከዚያ ውጭ ግን ከሚሊዮን ጋር ምንም ግንኙነት አልነበረኝም። ቆይቶም ወደ ጸሎት ቤቱ መምጣት ስላቆመ እኔም ሰፈር ውስጥ መዋል ስለተው በስርዓት ሳንገናኝ አንድ ሁለት ዓመት ቆይተናል። የተወሰኑ ቀናት ግን መንገድ ላይ መገናኘታችን ትዝ ይለኛል። ከመታሰሬ ከአንድ ሁለት ወር በፊት ሚሊዮን የሚባል ልጅ የደርግ ተቋሚ ሆኖ የተወሰኑ ልጆችን ማሳሰሩን በድርጅታችን በኩል ሰማሁ። አባላት ሰውየው የበለጠ አደጋ ከማስከተሉ በፊት እርምጃ እንዲወሰድበት መወትወት ጀመሩ። አካባቢው የኔው ሪጅን ስለነበር ሚሊዮን ማን ነው ብዬ ስጠያይቅ እኔም ማውቀው የድሬው ሚሊዮን ሆኖ አገኘሁት። በወቅቱ ወደ ዋናው ፓርቲ መዋቅር ተዛውሬ ስለነበር የወጣት ክንፍ አካባቢ ብሰራም ዝርዝሩን ሳላውቅ ነበር የታሰርኩት። ከሰለሞን ጋር ስለ ሚሊዮን ስናነሳ እሱ ይሆን እንዴ ጠቆመብኝ የሚል ሐሳብ መጣብኝ። ግን እንዴ? ለምን? የሚያውቀኝ ከሁለት ዓመት በፊት ማንም ወጣት እንደሚያደርገው ማን እንደሚበትናቸው የማይታወቁ የህቡ ወረቀቶችን ተቀያይረናል። ከዚያ ውጭ ምንም አላደረግን። ቁጭ ብለን እንኳ አውርተን አናውቅም እያልኩ አሰብኩ። ሰለሞን ራሱ ማን እንዳሳሰረው እርግጠኛ አልነበረም። ያም ሆኖ ሚሊዮን አሁን ቁጥራቸው የዘነጋውት ሌሎች አባላትንም እንዳሳሰረ የሰማነውን አወራን። ያወራነው የሰማነውን እንጂ ያረጋገጥነውን አልነበረም። ወሬያችን ለኔ አንድ ነገር ጠቅሞኛል። ሚሊዮን አስያዛቸው የሚባሉት ሰዎች የኛ አባላት መሆናቸውን አረጋግጦ ሳይሆን ሊሆኑ ይችላሉ ብሎ የሚጠረጥራቸውን ነበር። ስለዚህ እኔንም በዚያው ስሌት አስይዞኝ ይሆን ብዬ ራሴን ጠየቅኩ። ከዚህ በመነሳትም ሌላ መስ ደሞ አሰብኩ። ሚሊዮን ያሳዘኝ ከሆነ መርማሪዎቼ ስለኔ ይሃባነት ሙሉ በሙሉ ማረጋገጫ ይላቸው። ሲይዙኝ ወዲያው ያልፈተሹኝም ለዚያ ሊሆን ይችላል። ነገሩ ሁሉ ግምት ብቻ ስለሆነብኝ ግምቴን ተውኩና አርፌ ታሰርኩ። እውነቱን ለመናገር እስከዛሬ ድረስ ያን ቀን ማን እንዳስያዘኝ አላውቅም። የሚሊዮንን መጨረሻ የሰማሁት ከእስር ቤት ከወጣሁ በኋላ ነው። ሚሊዮን ትልቅ ስህተት ሰራ። ልጆች ለማሳሰሩ የተወራው ሁሉ እውነት ነበር። ያ ተጫዋችና ኮሚክ የሚባል ተግባቢ ሰው ለጓደኝነት የሚመረጥ ልጅ በልቡ ሰይጣን ገባ። ምንም ጉዳት ያላደረሱበትን ወጣቶች ኢህአፓ ሳይሆኑ አይቀሩም እያለ በመጠቆም ስራ ላይ ተሰማራ። ብዙም ሳይቆይ ኢህአፓ ልጆች አገኙት አሉ። ለጋር መብራቱ ጋር ቪክትሪ ቡና ቤት ፊት ለፊት ገደሉት። በስመ አብ ወወልድ ወመንፈስ ቅዱስ። በልበል ወደ ዋናው ታሪክ ግባ። ሁለተኛ በመሃል እየገባው አላቋረጥህም። ሌላ የማወራልህ የደርግ እስር ቤት ታሪክ የለም፣ ይበቃሃል። በፈረምኩ በማግስቱ ይመስለኛል ወደ 10 የምንሆን እስረኞች በሽፍን መኪና አሳፍረው ወደ ማዕከላዊ እስር ቤት ወሰዱን። የዕለቱን ትረካ ጨረስ። ይህን ልብ ወለድ የሚመስል እውነተኛ ታሪክ ለመስማት የመጀመሪያው ሰው በመሆኔ ደስ ቢለኝም ታሪኩ የሰቆቃ ስለሆነ ደስታዬ ሙሉ አልነበረም። ይህ የጓደኛዬ የትንሣኤ የክፉ ዘመን ታሪክ ማብቂያ ይኖረው ይሆን? አይመስለኝም። ገና ዜናው ተነግሮ ያላለቀው የማዕከላዊ እስር ቤት ጉድ እንደሚኖር አልተጠራጠርኩም። ይህን እያሰብኩ ከትንሣኤ ጋር ተያይዘን ወጣን። እንደ ቀድሞው እየተሳሳቅን ሳይሆን ከመቆራረፍ ባልተናነሰ ዝምታ። በመጨረሻም ከ15 ቀን በኋላ ተቀጣጥረን ተለያየን። ዝምቦም እንደ ንቦ በገሞራው በዚህ ዓለም ያሉ አንዳንድ ትንግርቶች እጹብ ድንቅ ናቸው ሲያያቸው ተመልካች። ከነዚህም አንዱ የዘንቦች ታሪክ ነው። በአንድ ዘመን ላይ በገሃድ የታየው ኑሮ የተረቻቸው የአንድ ወቅት ዘንቦች ይቀይሩ አስበው የህይወትን ልምዶች አንዴ ተጠራርተው ተሰበሰቡና ማርና ምርት አሉ ያለው ልዩ ቃና። ባሰቡበት መንገድ ተባብረው ሊሰሩ እቅድ አዘጋጁ ተግባራት ተጋሩ። ለሁሉም ዘርአ ዘንብ ሥራ ተመደበ በዚያም ተሰማራ ሙያውን ገደበ። አንዱ ውሃ ሊያገዝ ሌላው ፖለል ሊለቅ ለእያንዳንዱ ሥራው ተሰጠው እንዳቅም። ተግባር ማስፈጸሚያም ደንብና ሕግ ወጣ ሲለግም የሚገኝ ሆኖ እንዲቀጣ። እንዲያ ተጀምሮ ማምረቱ ሲካሄድ ማክበር አልተቻለም የሕግጋቱን አምድ። ውሃ ለማጓጓዝ ከምድብ ሰራዊት መንገድ ሲያጋጥመው ደማም ዝምቢት ድንገት በዚያው ይቀልጥ ጀመር ስሜት አስገድዶት። ለዚህ አይነት ወንጀሉ ድንጋጌው ቅጣት አንቴና መቁረጥ ነው ያለምንም ምህረት። መንገድ ከወደቀ ያህያ በክት ላይ ሲልከሰከስ ቢገኝ የዝንብ አንድ ኮብ ላይ ቅጣቱ ነበረ አንድ ክንፉን ማጣት ከስራው ላይ ባልጎ ስተት ለሰራበት። ልምዱ እያሸነፈው ወንጀሎች ሲፈጽም በዚያው ልክ ሲቀጣ አካሉን ሲያዳክም ዝንብ ዘር አለቀ የትም ተረፍርፎ ክንፍ አንቴና አጥቶ አካሉም ረግፎ። የሥራቸው ውጤት ምንም ቢዋትቱ ክዳ ብቻ ሆነ መጨረሻ ምርቱ። ሌላ ልዩ ዘዴ እንፈልግ ብለው መተራመስ ያዙ በየግል ሙያቸው። በመጨረሻ ላይ እኛ አልቻልንም ብለው አማካሪ አመጡ ጥቂት ቢረዳቸው። ንብ ነበረች አንዷ የመጣች ልትረዳ እሷም በበኩሏ እርዳታውን ወዳ ቀስ ብላ በጥበብ እየተጠቀመች ዝንብን ባሪያ አድርጋ መመጥመጥ ጀመረች። ውሃውን ፖለኑን ቁጭ ብላ እያስጋዘች በዝንቦች ጫንቃ ላይ ተንቀባራ ኖረች። ዝንቦች ተበሳጭተው በሆኑት ሁኔታ ተበታት ነው ቀሩ ያላንዳች አለይታ። ዘመናት ተሻግረው በስካሁኑ ዛሬ ደግሞም ዜና ሰማው ልዩ ቀይር ወሬ። ያልሆነውን ሆነ ንቦች ነን የሚሉ በዚያ ባገራችን ተገኝተዋል አሉ። ንብስ አትመስለኝም በሚታየው ግብሯ ለማስመሰል እንጂ ያለፈጣጠሯ ዝንቦት ሆናለች እንደዚያ የምትል ሰዎችን መርዛ አሳዳ የምትገብ። ይህም ይታወቅ ዘንድ መግደል ጀምራለች ደካማውን መርጣ አጭላ ከምራለች ለሆዷ እንዲሆናት ደም አጠራቅማለች። ለምን ገደልክ ብሎ ክርክር አያምርም የዝንብ ተፈጥሮ ነው የግድ መኖር በደም። ሕገ አመክንዮ ሥርዓት አለ ሎጂክ ሐቆችን ማስረጃ የተገኘ ከአምላክ በዚያ መከራከር ያዋጣል ሊያሳይ ልክ። ለምንስ ይገላል ማለት አያዋጣም ምንም ሎጂክ የለው የትም አያደርስም መኖሪያው ከሆነ ሕይወቱ በሰው ደም። የመጣችው ዛሬ ለማለት አትግደል ልትሉ እንደሆነ በማኅበር በግል ተሳስታችኋል ልክ አይደላችሁም እንደ ዝንብነቱ ግብሩ አልገባችሁም። በሌላ እንዴት ይኖር እንበለ ምግቡ ደም ድንጋይ መብላት አይችል ወይም አፈር ቅጠል ተፈጥሮው አይደለም ያን መመገብ መቻል። ስለዚህ ይልካል ነፃ አውጪ አጋዚ ሰራዊት ፈልጎ የሚገል ለጋዎች ህፃናት ነብነኝ የተባለ እንጂ ለምድርቶን አትችልም። እሷ በፍጥረቷ ደም አትበላት ጠጣም ካበባም በስተቀር ሌላ ትመገብም። ስለዚህ ሎጂኩ በዚሁ ይግባችሁ። ንብ ሊሆን አይችልም ንብም ነኝ ቢላችሁ። ዝንቦም እንደ ንቦ ነኝ እያለ ቢሰብክ ከቶ አትቀበሉት ስለሌለው ሎጂክ። ማስረጃው አንድ ሀቅ የሎጂክ ብሂሉ ከቶ ለምን ይሆን ሕፃናት መግደሉ ለደም ፍለጋ እንጂ ለተፈጥሮ አመሉ። ንብትማ ቢሆን ደምን አስፈለገው በንብነት ባህሉ አይበላው አይጠጣው። ንብ አለመሆኑን የአገሬ ሕዝብ አውቆ ወዲያ ታች ጥሎታል አሽቀንጥሮ አርቆ። ደግሞ እኮ መድፈሩ ምረጡኝ ማለቱ ራሱ እያወቀው ለመሆኑ ከንቱ። ለዚህ አይደለም ወይ ዘረፋ የገባው ኮሮጆ ቀዳዶ ድምጾች የዘረፈው። ጎበዝ ተረዳድተህ ይችን ዘንብ አስወግድ አገዛ አምጥታ የመርዞች አእማድ ያ ወገንህ ከሚያልቅ በጥይት ነጎድጓድ። ደም ይወዳል ዝንቦ ያውም የሕፃናት ተዘጋጅቶ ሲቀርብ ባጋዚ ጥይት። የቆላ ዘንብ ነበር የሚፈራም አጥንት የበረሃው መጣ ሰሞኑን በድንገት። ንቦ ነኝ እያለ ቀይሮ ሰውነት አርዶ ሊጠጣ ደም የየዋህ ሕፃናት። የቆላው ባለሟል ለከስከሶ ዝንብ ንብ ነኝ ብሎ ይምጣ ሰራዊት ሰብስቦ ሊያርድና ደም ሊያፈስ ካንጀቱ አስቦ። ለብዙ አዝማናት ብትሞክር ያንን ማር ለመስራት ጠዋት ማታ ብትጥር አልሆንላት ብሏት ዝንብ አድርጓት እግዜር። በመጨረሻ ላይ እጅግ ተስፋ ቆርጣ መረፍረፍ ይዛለች ባመጣባት ጣጣ። ያመጣቻቸውም አማካሪዎቿ ምንም ፋይዳ አልሰሩም ሆኑ መዛበቻ። የድካሟ ሁሉ የሥራዋ ውጤት ግዳ ብቻ ሆኖ እጅግ አበሳጫት። እዚያም የተነሳ የምትሠራው ወንጀል ተቆጥሮ አያልቅም የሌለው ነው አምሳል። ዝንብነቷን አውቀው ማጥፊያ መርዝ ሊረጩ ቱባ ጎምቱ ሰዎች ቢሄዱ ሊያንጫጩ እኔንም ነኝ አለች ነገር አታጋጩ። እንዲያውም በዘዴ አድብታ በመምጣት በደንብ ለመታየት ደረት ላይ ፊት ለፊት በካናቴራ ላይ ገዘፈች ግድ የላት። ትልቅ ክብር እኮ ነው አቅምን አውቆ መኖር እንደ ተፈጠሩ ያለ መደናበር ያልሆኑትን ሁኖ አጉል ከመግደርደር። ዝንቦም እንደ ንቦ ልሁን ብሎ መጣር በሲኦል እያሉ በገነት ውስጥ መኖር ይመስላል ንጻሬው በምኞቱ አንጻር። ቢቀርባት ይሻል አጉል መንጠራራት ምድረ ፋይድ እያለች አርያም መመኘት። ማር እንደሚሠራ ንቦን ልሁን ማለት ዝንቦን አያዋጣም አጉል መንጠራራት። እንደሆነች ሁና ብትኖር ይሻላታል ከዝንብነት ውጪ የላትም ሌላ ድል። አያመጣው የለ የዘመን ቀባጣ ልክስክሱም ዝንቦ ንብ ነኝ ብሎ ይምጣ። የቆሼው ባላባት ሰውን አታለለ ግንባር ፊደል ቆርጦ ንቦ ነኝ እያለ። እዚሁ ላይ ይብቃኝ ሚስጥሩም ይኸው ነው ዝንብ አይጫወትም በኢትዮጵያዊው ሰው። ላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ለናምሹ